ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓድማችቻችን። ዛሬ እሁድ ነሐሴ 14 ቀን 2015 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ነሐሴ 14 ቀን 1356 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ
በዛሬ ዝግጅታችን ዘወትር ቀዳሜ በዩቲዩብ ቻናል የሚተላለፈውን ኢትዮጵያ ወዴት የውይይትና የመረጃ ልውውጥ መድረክ ቀዳሜ ነሐሴ 13 ቀን የተላለፈውን ፕሮግራም ሙሉውን እናሰማለን።
ይህ ኢትዮጵያ ወዴት የውይይትና የመረጃ ልውውጥ መድረክ ነው። ሰላም ጤና ይስጥልኝ የዘወትር ተመልካቾቻችንና የፕሮግራማችን ተከታታዮች። ኢትዮጵያ ወዴት ዘወትር ቅዳሜ 2 PM ኢስተርን ታይም የሚያስተላልፈውን ፕሮግራሙን አሁን ይጀምራል። የዛሬውን ፕሮግራም የሚያወያዩን ተወያዮች አቶ መለሰና አቶ ንጉሴ ሲሆኑ በዚህ ውይይት ላይ አብሬያችሁ ፕሮግራሙን እየመራሁ አብሬያችሁ ቆየሁ። ያዛለ ደስታ ነኝ። የዛሬው የውይይት ርዕሳችን ካለፈው ሳምንት የቀጠለ ተናጠል ከምንዋጋ በአንድነት ቆመን እንታገል የሚለው ሲሆን ፕሮግራማችንን ከመጀመሩ ሁላችንም እንደምናውቀው የሀገራችን የፖለቲካ ሁኔታ በከፍተኛ ደረጃ ያለምንም ሆነ የሀገራችን ህዝብም ሆነ ያለምን ከሚዲያም ሆነ የፖለቲካ አንቺኖች የሳበበት ሁኔታ አለ። የሰሜኑ ትግል ደግሞ ከሰሜኑ አልፎ በመላው የሀገራችን ህብረተሰብ ዘንድ እየተሰማና ሌሎች ኢትዮጵያውያን እና በኢትዮጵያዊነት እምነታቸው ያለ የክልል ህዝቦችንም የጋበዘና የከፈከፈ ያለበት ደረጃ ላይ ደርሰናል። እንግዲህ ዛሬ የምንወያየው ያው ባንድነት ቆመን እንታገል በሚለው ስር ሲሆን የተነጣጥልን ከምንታገል ባንድ ቀን ቆመን እንታገል በሚለው ርዕሳችን ዋንኛው ወሮ ሲሆን ነገር ግን በሰሞነኛው የፖለቲካ ሁኔታችን ደግሞ ስንመለከት አንዱ ከፍተኛ ትኩረት የተሰጠው በአገርም ሆነ በውጭ ሚዲያዎች የተባበሩት የአረብ ኤሚሬት ፕሬዚደንት አዲስ አበባን መጎብኘቱና ይህ ደግሞ ጉብኝት አገዛዙ ከአቅሙ በላይና ከግምት በላይ የሆነ ፍንደቃንና አጀብ የተሞላበት ሆኖ ነው የታየው። እና ይሄ ሁሉ አገዛዙ ምን መልእክት ለማስተላለፍ ፈልጎ ነው አቶ ንጉሴ?
በጣም አመሰግናለሁ። በአሁኑ ሰዓት በሀገራችን ውስጥ ያለው ሁኔታ ለአገዛዙ ከሚጠብቀውና ከሚገምተው በላይ ስለሆነበት የተወሰኑ እነዚህን ነገሮች ጠረት ብለውለት በሌሎች ርዕሶች እንዲሞሉለት ስለሚፈልግ ነው። በአሁኑ ሰዓት ያለው ችግር የተባበረው አረብ ኤሚሬትስን አይደለም፣ የፈለጉትን የምዕራብ የድሮ ኮሎናይዘሮች በሙሉ ቢያመጣ የአውሮፓ ህብረት መሪዎች በሙሉ ቢመጡ ካለበት ችግር ቅርጭራሹን የሚቀርፍለትም አይደለም። አሁን ባለው ሁኔታ በኢትዮጵያ ውስጥ አሁንም በሌላ በኩል ሲታይ ደግሞ በሊቲየም ተገኘ ተብሎ ደግሞ እንደገና ከዚህ በፊት ትዝ ይላችሁ እንደሆነ የአገዛዙ መሪ ኮሎኔሉ በኦጋዴን የተገኘውን ነዳጅ አስመልክቶ በውጭ ያሉ በዲያስፖራ የሚኖሩትን በተለይ ለማማለል እና ደጋፊ ለማድረግ ብዙ ጥረት ያደርግ እንደነበረና ብዙ ሰዎች ያንንም አይተው ልክ ነዳጅ ወጣ ማለት ኪሳቸው ገንዘብ የገባ አይነት ነገር አስመስለው ይፈነድቁና ልክ አይታችሁት እንደነበረ ብዙ ብዙ ነገሮችን የሰማንበትና ለራሱ ውዳሴ ሊያደርግበት የራሱን ተክለሰውነት ተክለሰብእና የበለጠ ለማሳደግ የተጠቀመበት እንደነበረ ተገንዝበናል። አሁንም ባለው ሁኔታ ደግሞ አሁን ባለው ተገኘ በተባለው ዲቲኤም ዲቲኤም በአሁኑ ሰዓት በጣም አስፈላጊ ነው። ተገኘ የተባለው ዲቲኤም ደግሞ በብዛቱ ከፍ ያለና ለእውነት ትክክለኛ በሀገራችን ውስጥ መንግስት ቢኖር የህዝብ የቆመ መንግስት ቢኖር ለሀገራችን የሚጠቅም ነው። በአሁኑ ሰዓት ስታዩት ደግሞ የተገኘው አካባቢ ደግሞ በጉጂ አካባቢ ነው እና ጉጂ አካባቢ የተገኘውን ደግሞ ኦነግና ሰራዊቱ በዛ አካባቢ እንዴት እንደሚራወጡ እንዴት እንደሚራኮቱ ያየንበት ሁኔታ ነው። ልክ ባልከው መሰረት ግን በአሁኑ ሰዓት ህዝብን ካለው ፋኖ ከሚያደርገው የነጻነት ትግልና አገዛዙን ለማስወገድ ከሚያደርገው ትግል ጋር ሲታይ የመጣው አርስት ለማስቀየር የተሞከረው ሙከራ እንዲሁ እኛም እዚህ አካባቢ ለአጋጣሚ ስላነሳ ነው እንጂ ወዲያውኑ ገብቶ የተረሳ ነገር ነው። ልክ ዝናብ ዘንቦ ጠፋ ደረቀ እንደምትለው አይነት ነገር ምንም እንትን የሚያመጣው ነገር የለም። እና ባጭሩ ለመጣው የምሰጠው መልስ ይሄ ነው።
በጣም ጥሩ መለሰ። በዚህ ላይ የምጨምረው ነገር ካለ በተለየ ሆኖ ይሄ አገዛዝ ይሄንን ይታወቃል። ባለፈው በወያኔና በአገዛዙ መካከል በተደረገው ጦርነት ላይ ይሄ አገር ዩናይትድ አረብ ኤሚሬትስ የሰው የግዛት ፕሪንስ ያኔ አልጋውራሽ ነበረ ልዑል ወይም አልጋውራሽ ነበረ እና ከዛ አሁን ደግሞ በፕሬዝዳንትነት መጥቷል እና አዲስ የሚያመጣው ነገር ምን እንደሆነ አገዛዙ በጣም 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 የፈነደቀበት ያ ሁሉ አጀብ የተደረገበት አሁን አቶ ንጉሴ እንዳለው በማክስቱ ደግሞ ልክ በጣራራ ፀሐይ ላይ ዘንቦ ዝናብ ሲያቆም ጣኖ ጉሙ እንደው ምንም እንፋሎት ሆኖ እንደሚጠፋ ነገር የሆነ ይመስላል። እስቲ አንተ ግንዛቤ በዚህ ላይ ምን
ተቀማሪ አንተም ብለዋል አቶ ንጉሴ የሚያለው ነገር ነውና ምንም የሚያመጣው ነገር የለም። ሰውየው ትንሽ ኮስሞቲክ ይወዳል ያው ሰውየው ስለዚህ መጥቀስ አልፈልግም። አንድ ሱን የሚጻረው ወያኔ የተናገረው ነገር አለ ደስ ነው የሚለው አረ እንደዚህ አይነት ነገር። ከዛ በተረፈ ኢትዮጵያ ውስጥ ባለው ነገር ላይ ሊያሳድረው የሚችለው ተጽዕኖ ቀድሞ ነገር ይሄን አሁን እኮ ማስ ሚዲያ ባይኖር ኑሮ አሁን እያደረገ ያለውን እኮ የኢትዮጵያ ህዝብ እኮ የሚያው ነገርም አይደለም። እና ዝም ብሎ ነው በቃ አንኖቲስ ሊሆን የሚያልፍ ነገር ነው ለማለት ነው። አመሰግናለሁ።
እንግዲህ የዚህ በተለይ አሁን አገዛዙ ከፍተኛ የሆነ የውጭ ከረንሲ እጥረት ያለበት እንደሆነ እና ለሰራተኞቹ መንግስት ሰራተኛ ነው ለተብለ ሲቪል ሰርቫንት ለሚባሉት አካላት እንኳን መክፈል የለበት መክፈል ያልቻለ በተለይ ደግሞ በትምህርት በኩል በጤና አገልግሎት አቅርቦት በኩል ሰራተኞች ደሞዝ ይፈልጋሉ። የሲቪል በከተማ አስተዳደር አካባቢ ያለው የመንግስት ሰራተኛ ነኝ የሚለው የህብረተሰብ ክፍል ደሞዝ ይፈልጋል። እነኚህን ሁሉ ደሞዞች መክፈል ያልቻለበት ሁኔታ ላይ ያለ አገዛዝ በጦር ውስጥ ያለ ደሞዝተኛ ጦር ነውና እስካሁን 6 ወር ድረስ ያልተከፈላቸው እንደሆነ ሁሉ እየተነገረ ያለበት ሁኔታ በመጨረሻ ደረጃ የሲቪል ሰርቫንቱን ደሞዝ ካልከፈለ ወደ አደባባይ የሚወጡበት ሁኔታ ነው። ያንን ሁኔታ አሁንም እየወጣ እንዳይወጣ እንደውም በጦርነት ኢኮኖሚ ነው ተብሎ ህዝቡን አገር ጦርነት ላይ ነው መራብ ግዴታ ነው እየተባለ የታወጀበት ማይነስ መንገድ ይሄ አሁን ለምሳሌ ምንም ያህል ገንዘብ ያገኝ ከዚህ መንግስት ጋር አረብ ኤሚሬት አካባቢ የሚገኘው ገንዘብ ይሄንን አገዛዝ ከዚህ ካለበት የግቢ ነፍስና ውጪ ነፍስ አረሞት ሊያወጣው የሚችልበት መንገድ አለ ወይ? አቶ ንጉሴ
መልሱ የለም ነው። በምንም አይነት ሊኖርም አይችልም። በመጀመሪያ ደረጃ በአሁኑ ሰዓት አስታውሶ እንደሆነ በቅርቡ የሀገራችን ጎረቤት ሀገር ሱዳን ውስጥ በሁለት የተከፈለ በመንግስት ኃይሎችና በአስቸኳይ ጊዜ ጣልቃ ገብ ጦሩ መካከል ጦርነት ተጀምሮ የሚባለው ነገር በአሁኑ ሰዓት ማንንም ብትጠይቁ ምን እየሆነ ነው? ልክ ሰላም እንደተፈነ አይነት ነገር ምንም ነገር እንኳን ሰማ ምንድነው የሆነው? ምንድነው እየተደረገ ያለው? ሱዳን ውስጥ ያለው ህዝብ እንዴት ነው የሚኖረው? ለምንድነው ዜናው እንዳይነገር የተደረገበት ምክንያቱ ምንድን ነው? ስትሉ በሁሉም በዓለም ላይ ባለ የምዕራብ ጋዜጦችና የምዕራብ የዜና ማስተላለፊያዎች በሙሉ የነሱ የሚሰጣቸውን ስራ ነው የሚሰሩት። በተወሰነ ጊዜ ያጨውትና አሁን ደግሞ ያለነው ወዴት ነው? ወደ ምዕራብ አፍሪካ ነው ያለነው። ናይጀር ውስጥ በተቀሰቀሰው የመንግስት ግልበጣ ያንን የመንግስት ግልበጣ ፈረንሳይ ስላላስደሰተ ምክንያቱም ናይጀሮች የነበረው ፕሬዝዳንት ሙሉ ለሙሉ በዲሞክራቲክ መንገድ ተመረጠ። በዲሞክራቲክ መንገድ መመረጥ በዚህ ቦታ ላይ አንድ የሆነ ነገር ማለት ፈልጋለሁ። የናይጀሩ ፕሬዝዳንት በዲሞክራቲክ መንገድ ስለተመረጠ 56% በነገራችን ላይ እንደኛ ሀገሩ 100% አይደለም 56% ላይ ተመረጠውና እሱ ተመርጦ ለሀገሪቱ ይረዳል የተባለው የህገ መንግስታዊውን ፍርአት በመጣስ የመንግስት ግልበጣ ተደረገበት። ያን ህገ መንግስታዊውን ፍርአት ጥሶ የተደረገው መፈንቅለ መንግስትን መልሶ የተገለበጠውን ሰው መልሶ በስልጣን ላይ ለማውጣት በመፈንቅለ መንግስቱ ጊዜ አንድ ሰው አልተገደለም። አሁን ግን ናይጄሪያ ከሁሉ ሀገሮች ናይጄሪያ የዴሞክራሲ አባወራ ተብሎ በናይጄሪያ መሪነት ቦኮ ሐራምን የሚያከል የ2000 ይሙሉ ስንት ይሁሉ የማይታወቁትን ማጥፋት አቅቶት አለበለዚያ ለራሳች ይሄ ነገር በብዙ ነገር የምንመለከተው ይሆናል። ማጥፋት ያቃተው ሀገር ጎረቤት ያለውና በአካባቢው በሰሜናዊ ናይጄሪያ በኩል የሚኖር ናይጄሪያና ናይጀር ውስጥ የሚኖር ሰዎች በጋብቻ የተሳሰሩ በንግድና በኢኮኖሚ የተያያዙ እንደዛ አይነት ሰዎች የሚኖሩበትን ቦታ አሁንም በራባውያን የቀድሞ ኮሎኒያሊስቶች አዲስ ቀኝ ገዢዎች መልሰው እዛ ቦታ ላይ ጦርነት ከፍተው የነበረውን ሰውዬን መልሳለን ብለው የተነሱበት ሁኔታ አለ። በአለም ላይ ያለው ወደዛ ያተኮረበት ምክንያት ደግሞ ምንድነው? የናይጀር መንግስት በመጣበት በሌሎች ሀገሮች ለመወረር የደረሰበትን ሁኔታ የራሽያው ቫግነር እንዲረዳው ጠይቋል። በቫግነር እንግዲህ በግል የተጠየቀ ጥያቄ ነው መንግስቱን የጠየቀው። እንግዲህ የዓለም አቀፍ ኃይሎች በሙሉ በውስጡ ጣልቃ ገብተዋል ማለት ነው። በዓለም አቀፍ የገቡበት ምክንያት ደግሞ ምንድነው? የአፍሪካም የሚባለው ጦር አሜሪካ በአፍሪካ ውስጥ ያቋቋመችው ሁለት ቤዝ አላት ናይጄሪያው ናይጀር ውስጥ። የናይጀር መንግስት ግልበጣውን ያካሄዱት ሰዎች ደግሞ የፈረንሳይም የአሜሪካም ጦር ሰፈሮች ይወገዱ ብለው ጠይቀው እና ይሄ ነገር ባለበት ቦታ ሁሉ ጊዜ የዓለም የመገናኛ ብዙሃን የሚያተኩሩት ለራሳቸው ጥቅም ያደረበት ቦታ ላይ ብቻ ስለሆነ አሁንም በአገራችን ሁኔታ ላይ ያለውን ሁኔታ ስናየው ለከየጠየቀውን ጥያቄ ስናየው በነገራችን ላይ አብዛኛው ሰው ቢጠየቅ የመጣው ሰውዬ ፍድ እኔ የሚያወራም ሰውም አልሰማውም። በተቀላላ ዳይታችሁ እንደሆነ በማህበራዊ ሚዲያዎች ላይ ምንም ላይ ያለው ዋናው ለአገራችን ያለው ችግርና የመጣብን ሁኔታ ስለሆነ ህዝብ እንዴት አድርጎ ይሄንን ፋሽስታዊ አገዛዝ ያስወግዳል የሚለው ላይ ስለተቆረ ለነሱ የሚሰጣቸው ጥቅም የሚሰጣቸው ገንዘብ ልክ እንዳልከው በመንግስት በምንም ካዝናው ገንዘብ የለው። ስለዚህ ምን ብለዋል ከዚህ በፊት ታስታውሱ እንደሆነ ልክ በውጭ ምንዛሪ በጥቁር ገበያ እንደሚሸጠው እኛም በሱ መሰረት አድርገን ገንዘብ እንገዛለን የሚል ደረጃ ላይ ደርሰው ነበር። ምን ማለት ነው? በጥቁር ገበያ በህጋዊ መንገድ በብሔራዊ ባንክ 52 ብርና 53 ብር አካባቢ የሆነውን ከ100 ብር በላይ 1 ዶላር እንገዛለን ማለት ምን ማለት ነው? ይሄ በጠቅላላ ለሀገሪቱ ማሰብ ሳይሆን እዛው ያሉ ሰዎች ለራሳቸው ተረኛነን ብለው የመጡትም ደግሞ በትክክል ተራችን እያለፈ ነው እየሄደ ነው ፋኖ ተነስተው መጥቷል። ፋኖ የተነሳበትን ምክንያት ደግሞ ራሳቸው ልክ በሚስጥር እንደተገኛና በስደላ እንደተገኛ አይነት ነገር አድርገው ፋኖ አገዛዙን ገለብጣለሁ ብሏል። ይሄንን ልክ የስደላ ድርጅታቸው እንዳገኘ አይነት አድርገው ይነግሩናል። ፋኖ መግለጫ ሲሰጥ መዳረሻችን 4 ኪሎ ቤተ መንግስት ነው ብለው ተናግረዋል። እንዴት ነው ይሄንን በሚስጥር እንዳገኘውና ልክ ተደርጎ የሚደረገውና በገዛዙ አካባቢ የምናየው ነገር በሙሉ በፖለቲካም በመታደራዊ ብንሄድ በ50 ለቃ ነው ፊልድ ማርሻል ተብሎ የወጣው። በፖለቲካው ብንሄድ ደግሞ ገና የዩኒቨርሲቲም የሆነ የከፍተኛ የትምህርት ተቋም ዲፕሎማ የሌለው ሰው የዶክተር ነኝ ይላል። እና ይሄን በሙሉ በመናይበት ጊዜ ሀገራችን ወዴት እንደምትሄድ ኦፍ ኮርስ ያስቆለቆለች እንደምትሄድ የምናይበት ሁኔታ ነው ያለው። እና በጠቅላላ አሁን ባለንበት ሁኔታ ላይ የሀገራችን ሁኔታ የዩናይትድ አረብ ኤሚሬትስ የተባበሩት አረብ ኤሚሬትስ ልዑል አይደለም የካታሩም የሳውዲውም ንጉስ የምናምኑንም አንድ ላይ አምጥተው ቢያመጡት አርገው አንድ ላይ ሆነው ቢመጡ ያገራችን ያለው ችግር እንጣጣክል አይቀርፍም።
በጣም ጥሩ። እንግዲህ እዚህ ላይ ነው ምንድነው መሰለኝ የዚህን የዚህን ፕሬዝዳንት የዩናይትድ አረብ ኤሚሬትስ ፕሬዝዳንት ጋር የኢትዮጵያ ጉብኝት ብዙ ወጩ በተለያየ መንገድ እየተረጎሙት ነው የሚሰጡት ራሳቸው ግማሾቹም መሬት ማይዝ ግማሾቹም ይሆናል ብለው ያሉት ነገር ግምቶች እየሰጡ ነው ያሉት። ሌላው አንዱ ምንድነው ከሚሰጡት ግምቶች መካከል ምንድነው ይሄ ለሁለት ባለፈው ከወያኔ ጋር በተደረገው ጦርነት አገዛዙ ለመጀመሪያው ጦርነት ሲዘጋጅ ከደረገው አቀባበልና ጉብኝት ወንድሜ የሚለው ሁኔታ ከአገር ግንኙነት ሳይሆን ግለሰባዊ ግንኙነት መስርቶ የግለሰባዊ ግንኙነት እንጂ አገር ጋር ያለ ግንኙነት በማይመስል ሁኔታ የተደረገና ወያኔን ድሮን ገዝቶ ሰጥቶ ከፍተኛ አስተዋጽኦ ያደረገለት የወያኔን ከፋጥም በብዙ መልኩ ያዳከመበት ሁኔታ የፈጠረለት ወዳጁ ነው የሚል እና ለዛ ሙለታ መሰረት ልዩ የአገሪቷን ሀብት የአገሪቷን ኮንስትራክሽን እና የተለያዩ ኮንትራክቶችን እንደሰጠውና በዛም መስኩ የገንዘብ እንደተሰጠውና ያንን ጦርነትም እንደሄደበት አሁን ደግሞ ዙር ሁለተኛ ዙር ተብሎ የሚገመተው ጦርነት ወደ የማስመለስ ሁኔታም አለ እና ይሄ አሁን እንግዲህ ሁላችሁም እንደምታውቁት ይሄ ወደብ ማስመለስ የሚለው ሁኔታ የመረው ወደብ ማስመለስ ነው ወይስ ደግሞ በኤርትራ የሪጂም ቼንጅ ለማካሄድ የሚደረግ ሌላ መልኩን ቀይሮ ኢትዮጵያውያኖችንና ኢትዮጵያን በዚህ ሁኔታው ተሳስፎ የመራባንም ሆነ የአብይ አህመድ ሹዋሚዎችን ለማስደሰትና አላማና ፖለቲካል እንትን ኦብጀክቲቭ ግብ እንዲመታ ለማድረግ ካንቀደ ነው የሚሉ አሉ። በእነን ትጋራዋለህ ወይ መለስ ለሁለተኛ ዙር ያሰቡን ወደብ ለማስመለስ አብይ አህመድ አሊ በለሚያካሄደው ጦርነት እድመ ዝግጅት ነው የሚሉ አሉ። ይሄን ትጋራለህ?
አንግሪ እነሱ የሚያስቡት የራሳቸው ነው። ቀድም አጀማመሩ ግን እንደ ተባለው አረብ ኤሚሬት ገባ ሲባል ያው ቀድም ልትለው እንደሞከርከው በአለም አቀፍ ደረጃ ካለው የሃላል ፍላለስ ጋር ይታያል የተከከለ ነው። በዛ አካባቢ ደግሞ በቀጠናው ላይ የአረብ ኤሚሬት የሚባሉት እና ሳውዲ የሚባሉት ባንድ ኮሊሽን መሆናቸው ይታወቃል። አለም ከአሁን በፊት ከነሱ ጀርባ ደግሞ አሜሪካኖች አሉበት ነበር የሚባለው። በተጻራሪው ደግሞ ነቃጣርና የነተርኪ ኮሊሽን ደግሞ ያው አሜሪካኖች ማለት ቻይናዎችም አሉበት ራሽያም እንደዚሁ ኢራንም አሉበት የሚል ነው ያለና በሁለቱ ካምፕ መካከል ያለው ኮንፍሊክት ውጤት ነው ብሎ መደምደም ይቻላል። ከዛ በተረፈ ግን አዎ የበዚህ እንዳለው ነው ሰውየው ከሰውየው ጋር ያለውን ግንኙነትና ያደረገው ሽርጉድ ሲታይ አንተ ልክ እንዳልከው የፕሮቶኮል አውቅም ሰውየው ነገራችን ላይ ስቴትማን ሆኖ በአገር ደረጃ እንደ አንድ ርዕሰ እንትን ምንድነው ብሔር you know ፖለቲካዊ እና ኢኮኖሚያዊና ሶ እንትን የዲፕሎማሲ ግንኙነቶችን አስመልክቶ በዛ ልክ የሚቀርብና መቅረብ የሚችል ሰው አለመሆኑ ይታወቃልና ሽርጉዱን ያየነው በዛ መልክ ነው ለማለት ነው። እና ባጭሩ ምንድነው አረብ ኤሚሬትስን በለውን ሳውዲ አረቦች ባጠቃላይ ለኢትዮጵያ ያላቸው እንትን ምንድነው ስንል የሚታወቅ ነው። ስለዚህ ኢትዮጵያ ናቸው አይደለም እንዴ? ከዛ አሁን ኢሳያስ አፈወርቂ በጣም ሲሪየስ ወን በጣም እንትን ነው ያው አሜሪካኖችን እያወገዘ እና ደግሞ ከራሻ ጋር ወደፊት እያለ ከፑቲን በበለጠ እንደው መፈክሩንና አጠቃላይ በአለም አቀፍ ደረጃ የአሜሪካንን ሄጅሞኒ ለመምታት አንቺ ታስፈልጊናለሽ በሚል ራሻን የተማጠነበት ሁኔታ ስላለ እሱ ደግሞ እንግዲህ ከአረብ ኤሚሬት ጋር ምን አይነት ግንኙነት አለው ሳውዲው ጋር ባለፈው ከነበረው ኮሊሽን አስተላለፍ አንጻር ሊቀይረዋል ወይ አልቀየረውም ወይ የሚለውም ደግሞ ራስን የቻለ ስለሚሆን ገናል እሱን ሁሉ ማየት ይኖርብናል ማለት ነው። ባጭሩ
በጣም ጥሩ። ይሄ ትንሽ ምልበስ በዲባ አካባቢ በዲባ ሬድሲ አካባቢ ያለው የገልፍ ፖለቲክስን በተመለከተ ብዙ የሚንተከተው ጉዳዮች አሉ። ለምሳሌ አሁን የሚሉት ምንድነው እንግዲህ ኢሳያስ አፈወርቅ እና ባለፈው የሁለቱ ስምምነት በተደረገበት ሰዓት ይቺ ሀገር ከፍተኛ ሚና የተጫወተችና በዛ ሁኔታ ውስጥ ለሁለቱም በጣም ወዳጅ የነበረችና አሁን ደግሞ ቀጥታ አንድኛውን ጥላ አንድኛውን ያከፈችበት ይሄ ብቻ አይደለም። ከሪያድ መንግስት ጋር ደግሞ ያለው ግንኙነት ይሄ ሬድ ሲ ካውንስል የሚባል አቋቁሞ በዚህ ሬድ ሲ ካውንስል የሚሉት እነኚህ ባህር በር ያላቸው ሀገሮች ስብስብና በተለይ የሱዳንን ሁኔታ በተመለከተ ሳውዲ አረቢያ ከቡርሃን ጋራ አጋር እንደሆነችና ይሄኛው ደግሞ ኤሚሬቷ ደግሞ ከሂመቲው ጋር እንደሆነች ምን ነገር ሁኔታ ነው አለ። ኢሳያስ ደግሞ እንደሚባለው ሂመቲውን የሚደግፍ አይነት ነገር ነው ሁኔታው። አሁን የአረብ ኤሚሬቱ ወደ አዲስ አበባ ሲመጣ የሪያዱ ደግሞ ወደ አስመራ ሄዷል የሚባል ሁኔታ አለ። አንደኛ ሁለቱን ለማስታረቅም የሚሉ አሉ። ያ እንግዲህ ያለው የግሬድሲ አካባቢ ያለው የፖለቲካ ትኩሳት ወደፊት እየጠራ ሲመጣ የምናየውና ዓለም አቀፉ ደግሞ ሀያላንም በዛ አካባቢ ከፍተኛ ፕሬዘንስ ወይ ደግሞ እዛ አካባቢ ያላቸው ይዞታ አጠናክረው የመቀጠልና አንዱ ፈንግሎ የበላይነቱን ለማያዝ የሚደረግ ሽኩቻ እንዳለና በዚህ ውስጥ ኤርትራ ሞኒክ ኢትዮጵያ ሱዳን ሞኒክ ሳውዲ እነኛ ሀገሮች ቬሪ ኢምፖርታንት ናቸውና ያንን የሚያመላክት ይሆናል። ሌላው ይሄ ሁሉ ብቻ አይደለም። ሳውዲ እንትን አረብ ኤሚሬቷ ከፍተኛ የሆነ የምግብ ሰፕላይ ሶርሷ በዚህ በኢትዮጵያና በሱዳን አካባቢ ነው። ከዛም አልፎ ከፍተኛ የውሃ ጥረት ያለባት የመጠጥ ውሃ ሁሉ ከኢትዮጵያ አካባቢ የሚደርስላት አይነት ነው። ሁለተኛ ሶስተኛ ከፍተኛ የሆነ የህዝብ ብዛትም አላት ኢትዮጵያ ከ120 ሚሊዮን በላይ ከፍተኛ ማርኬት ፖቴንሻል ነው ያለው ለዚህና እነኚህ አይነት ነገሮች ናቸው የኤሚሬቶቹ ኢንተረስትና ከፍተኛ ኢንቨስትመንት የማድረግ ጥቅም አላት ሲባል በኢትዮጵያ በኩልስ ያለው ሁኔታ ምንድነው ጥቅሙ በሚባልበት ሰዓት አለኛ ኢኮኖሚካውን ቀደም እንዳላችሁት አሁን በዚህ ከፍተኛ ሆነ የፎሬን ካረንሲ ባጣበት ሰዓት እና የጦርነት ከፍተኛ ጦርነት በሁሉም መንደር እየተካሄደ ባለበት ሰዓት አገሪቷ ደግሞ በምንም መልኩ ላይ የኢኮኖሚ ስራዎችን እድገት በማምጣት ረገድ የቴክኖሎጂም ሆነ የዲቨሎፕመንትም ሆነ ኢንቨስትመንትም በአገሪቷ ውስጥ የማይገባበት ደረጃ ላይ እየደረሰ እና 20 ሚሊዮን በላይ ህዝብ ደግሞ ኢሚዲየት እርዳታ ከእጅ ወደ አፍ የሆነ እርዳታ እየፈለገ ያለበት እና ከፍተኛ ጦርነት መፈናቀሎች ያሉበት ቦታ ላይ እንደ አረብ ኤሚሬት አይነቱ መንግስት በምን አት ኤኒ ኮስት ማጣት የማይፈልግና የፈለገውን ሰጥቶ እርዳታ ማግኘት አለብኝ የሚል ሁኔታ ነው ያለው። ይሄ ሁኔታ ተጠናክሮ የሚቀጥል ነው ወይ አቶ ንጉሴ? ይሄ ሁኔታው ትክክለ ነው ወይ? ከጥንቀት እየተደረገ ነው ወይ? የነኝ ጥቅሞች በርግጥ አሉ ወይ?
በርግጥ የገልፍ አካባቢ በሚባለው አሁን በተከስከው ማለትም ራሳቸውም የገልፍ ማህበር የሚባል አላቸው። በነገራችን ላይ ዩናይትድ ይሄ የተባበረው አረብ ኤሚሬት እና ሳውዲ አረቢያ አንድ ላይ ሆነው የአጠገባቸው ያለችውን አንድ ደሃ መንግስት የመንን እንዴት እንዳጠፋትና እንዴት አድርገው ያ ሁሉ ሰላማዊ ሰው የምግብ እጥረት እንዲደርስበት ህፃናት እንዲሞቱ እንዳደረጉ የመሳሰሉትን ነገር ይህን ሁሉ እንዲያደርጉ ደግሞ የሚገፋፋቸው ከኋላቸው ያለው ቅድም እንደተጠቀሰው የአሜሪካ መንግስት ነው። በአሜሪካ መንግስት የሚታዘዙትን በሙሉ የሚያደርጉበት ሁኔታ ነው ያለው። በአሁኑ ሰዓት በገልፍ አካባቢ ቅድም እንደተጠቀሰው የተወሰነ ትንሽ ለየት ያለ ነገር ምንድን ነው? በሳውዲ እና በኢራን መካከል የስምምነት ተፈርሞ የሰላም ሁኔታዎች ተጀምረዋል። ይሄንን የሰላም ሁኔታ እንዲጀመር ያደረገና የረዳቸው ደግሞ ቻይና ነው። ይሄ በአሜሪካኖች በኩል ያልታሰበ ዱብ እዳ ሆኖባቸዋል። እና የኢራን መንግስት በአካባቢው የተደረገበትን ማዕቀብ በሙሉ ጥሶ ወጥቶ በጦር ኃይልም ሆነ በኢኮኖሚ ደረጃ በጣም እያደገ የሄደ ሀገር ሆኗል። ሰሞኑን ደግሞ የብሪክስ አምስቱ ሀገሮች ያሉበት ብራዚል፣ ራሽያ፣ ቻይና፣ ህንድና ደቡብ አፍሪካ ያሉበት ስብስብ ብሪክስ የሚባለው ስብስብ ውስጥ ማመልከቻ አግብተው በይበልጥ ደግሞ ቶሎ ፈቃድ ያገኛሉ ተብለው ከሚጠበቁት ሀገሮች አንደኛው ሳውዲ አረቢያ ነው። በእርግጥ በዚህ ማህበር ውስጥ ለመግባት ደግሞ ሳውዲ አረቢያ ራሷ ማመልከቻ አቅርባለች። ባለው ሁኔታ ላይ ለሳውዲ አረቢያ በአሜሪካ ስር እያሉ ይሰሩት የነበረው ነገር በሙሉ ከላይ ሆኖ የሚቆጣጠራቸው እና ምንም አይነት ነፃነት ሳይኖራቸው የሚሰሩት ሁኔታዎች ስላሉ ራሳቸው በእኛ በተለይ በቅርበታቸውም ባለንበት ቅርበታቸው ሲታይ በሶማሊያ፣ በኢትዮጵያ፣ በጅቡቲ፣ በኬንያ እና በታንዛኒያ አካባቢ የራሳቸውን ሱዳንን ጨምሮ ኦፍኮርስ ሱዳንና ግብጽም አሉበት እነሱን ጨምሮ የራሳቸውን ተጽዕኖ ማሳደር ይፈልጋሉ። በስካውን ድረስ ባለው በታስታውሱ እንደሆነ በግብጽ ሀገር የሙስሊም ብራዘርሁድ የሚባሉት ስልጣን ይዘው በነበረበት ጊዜ በቱርክ ትልቅ ድጋፍ ነበራቸው። ከዛ በኋላ ደግሞ በጠቅላላ ሲባል ለግብጽ አብዛኛውን የብድርም ሊሆን በእርዳታ የሚደረጉ ገንዘቦችን ትሰጥ የነበረችው ሳውዲ አረቢያ ገንዘቡን አቁማ በሻጥር ያ በዲሞክራቲካሊ ማለት በዲሞክራሲ መንገድ የተመረጠ አገዛዝ ቢባልም እንግዲህ ቀደም ያነሳነው ሁኔታ ላይ ይመጣል። ዲሞክራሲ መንገድ የተመረጠ አገዛዝ ማለት ምን ማለት ነው ሲባል ለምዕራባውያን የሚመቻቸው አገዛዝ ማለት ነው። ምዕራባውያን ካልተመቻቸው ደግሞ የትም ቦታ ሄደው ልክ በዩክሬን እንዳደረጉት በቀላል ምሳሌ አውሮፓን ሀገርም እንኳን አይመሩም ሌላው ይተውና እንኳን አፍሪካን ማለት ነውና ያ ሁኔታ የሚፈጠርበት ሁኔታ አለ። በሁለተኛ ደረጃ አሁን የተባበረው አረብ ኤሚሬትስ የሚባለው ሀገር ትልቅነቱ ማንን ነው የሚያከለው? የሩሲን ጠቅላይ ግዛት የሩሲን ክፍለ ሀገር ፎይንስ ምንድን ነው የሚያከለው? ያላቸው ገንዘብ አለ ኦፍኮርስ የሚሸጠው የጥቁር ወርቅ የሚባለው ነዳጅ ባለቤት ናቸው። ሀገራቸውን ደግሞ በሪል ስቴት ባህሩ ላይ የሰሩትን የምታውቁት አለ ተሰርቶ ባህር ላይ አዲስ በአርቲፊሻል መንገድ የተሰሩ ሀብት ያላቸው ናቸው። አሁን ደግሞ ቱሪዝምንና ሪል ስቴትን አንድ ላይ ደባልቀው ሀገራቸው የሚፈልጉ ናቸው። ስለዚህ ነው አሁን በሌሎች ቦታዎች ላይ ቀደም አሁን ለምሳሌ ተጠቅሰው ከኢትዮጵያ አካባቢ ለምግብ የሚሆናቸውን እቃ ያገኛል። ከኢትዮጵያ አካባቢ እና ካለው ከአፍሪካ ቀንድ አካባቢ የሚያገኙት የቀንድ ከብቶችንና የመሳሰሉትን ነው የሚያገኙት። የቀሩትን ሀብቶች በሙሉ የሚያገኙት ከፈለጉበት ቦታ እየገዙ ነው ባላቸው ሀብት መሰረት። ግን ፍሬሽ የሆነ ግመሉን በሬና ላሞችና በግና ፍየሉን የሚያገኙት ደግሞ ከኛ አካባቢ ነው። በእርግጥ ይሄኛው ነገር ሲታይና ሌሎች ደግሞ በእኛ ከእርሻ በኩል ወደ ውጭ የምንልካቸው እቃዎች ከኢትዮጵያ ከምትልካቸው እቃዎች እንግዲህ ዋናው ምንድን ነው ያለው? ቡና ነው። ቡናን ደግሞ እንደገና መልሶ ልክ በአሁኑ ሰዓት በአፍሪካ ውስጥ ያለው ሁኔታና ምዕራባውያን ሁል ጊዜ እንዲሆን የሚፈልጉት በምዕራብ አፍሪካ አካባቢ ኮኮን ወደ እንዳለ ጥሬ ሀብቱ ወደ ስዊትዘርላንድ ይላክና ስዊትዘርላንድ ቾኮላት እየሰራች መልሳ የአንዱን ካራሜላ እንኳን መግዛት ለማይችሉት ለሴራሊዮን እና የመሳሰሉት ከዛ አካባቢ ይህን ኮኮ ለሚሸጡት ሀገሮች ተመልሶ እንዴት እንደሚደርሳቸው ግን ፋብሪካው እዛ ቢሆን ኖሮ ግን የሚኖራቸውን ትርፍ እናገኛለን። ኢትዮጵያም የተፈጠሩት ሀገሮችም በእንደዚህ አይነት ሁኔታ መስራት የሚገባቸው ነው እና አሁንም የሚደረገውና ሁሉም የሚያደርጉት አካባቢያቸው ላይ የሚያደርጉት ኮሎኒያሊስቶች በፊት የሚያደርጉትን ነገር ቴክኦቨር አድርጎ በእኛ ላይ ለመስራት ስለሆነ ይሄ ነው የነ ኢምሬትስ አስተሳሰብ።
በጣም ጥሩ። እንግዲህ ወደሚቀጥለው ጥያቄ ከአረቦቹ ወጣ ብለን አቶ መለሰ አገዛዙ በሰሞኑን እንግዲህ አንድ ያዘው ነገር ምንድነው? በዚህ በተለይ ፋኖ ትልልቅ ከተሞችን ለተወሰነ ጊዜ ተቆጣጥሮ በለቀቀባቸው አካባቢ ያለው የህዝባዊ አመጽና የህዝብ ትግል እስከምን ደረጃ እንደደረሰ በአጠቃላይ ለሀገራችን ህዝብና በተለይ ደግሞ ይህ በማንነቱ እና የህልውና ጦርነት ለሚያደርገው የሰሜኑ የሀገራችን ህብረተሰብ ምን ያህል ህዝብ ኃይል እንዳለው ከተባበረ አንድ ሆኖ ከቆመ ምን ያህል ኃይል እንዳለው ለማሳየት እና አገዛዙንም ደግሞ ለአካባቢው ከፍተኛ ሽብር የለቀቀበት ፖለቲካዊና ሚሊተሪ ደግሞ ወታደራዊ እርምጃ ወስዶ ትልልቅ ከተማዎችን ይዞ እና ከዛም በኋላ በአገዛዙ ደግሞ አረመኔያዊ የሆነ ፋሽስታዊ የሆነ በህዝብ ሀብት የተገዛ ከባባድ መሳሪያ ድሮን አውሮፕላን በመጠቀም ህዝብን ጨፍጫፋ በሚያደርግበት ሰዓት ደግሞ የፋኖ ትግል የህዝብ ነጻነት፣ የህዝብ ልውና፣ የህዝብ በሀገር ውስጥ እንደ ሰው ሆኖ የመኖር እና እንደ ማንኛውም ህብረተሰብ በተስፋ ሊኖር ይገባል በሚለው አላማ መርሆ ስር በመሆኑ ህዝብ ሲያለቀ ጦርነት ማካሄድ አይቻልም እና ስትራቴጂካዊ የሆነ ታክቲካዊ የሆነ ዊዝድሮዋል አድርጎ በሄደበት አካባቢዎች ድል አድርግ ያለው በሚል በጦር መኮንኖች እና በመከላከያ የታጀበ እንደገና መዋቅሩን ለማዋቀር የህዝብ ስብሰባ አካሂዶ ነበር። በዚህ ህዝብ ስብሰባ በተለይ በባህር ዳር ውስጥ በተካሄደው ህዝብ ስብሰባ አገዛዙ ፋኖ በጠመንጃ ካደረገው የባሰ ከፍተኛ ቻሌንጅ ህዝቡ ያለፍራቻ በባህር ዳር ያን ያህል ጭፍጨፋ ካደረገ በኋላ በስብሰባው የተገኘው ህዝብ አገዛዙን አሁንም አንተ በጠመንጃ በምታደርገው ሳይሆን ተሸማቀን የምንቀር ሳይሆን ይህ አገዛዝ ግፈኛ ነው፣ እናንተ ግፈኞች ናችሁ፣ በህዝባችን ላይ ለተፈጸመው መከራና ስቃይ አታውቁም ወይ እስካሁን ድረስ ይሄ አስቀያሚ ህገ መንግስት አይደለም ወይ የሚሉን ቻሌንጅ እየደረሰበት ነው። ይሄ ለአገዛዙ ራሱ ምን አይነት መልእክት ያስተላልፋል? አቶ መለስ።
አዎ መልእክቱ በአጠቃላይ ተላልፏል እኮ እስካሁን ድረስ እኮ ኢትዮጵያ ውስጥ የነበረው ችግር ምንድነው? በሰለጠነ ፖለቲካ በሚል ስም ጦርነት አታንሱ ጥይት አትተኩሱ የሚል ነገር ነው የነበረው። ሰላማዊ ሰልፍ ደግሞ በየጊዜ ይነገር ይባላል ይባላል ይባላል፣ ምንም ጠብ የሚል ነገርም ታይቶም አይታወቅም። ይህ እንዲሆን የተደረገው እና ወያኔና ከወያኔ በኋላ ደግሞ በቀጣይነት ያለው ፍርሃት እንትን በሰላም ይኖር ዘንድ ማለት ነው፣ በስልጣናቸው ይቀጥሉ ዘንድ ያደረጉት አጠቃላይ ሁኔታ ነበር ማለት ነው። እና በዚህም ሂሳብ ብዙ ሰዎችን እንደነ ልደቱ ክደቱ አይነቱም ንብራኑ ነጋ ገብተው እንዲያተራምሱ ደግሞ እስር ቤት በመውጣትና በመግባት ብቻ እንደው ጀግና በሉን እያሉ ጦርነት ጥይት መግጠም ጥይት ማጮህ የፋራዎች ነው ወይም ደግሞ የማይፈለግ ነው በሚል ስም ሁኔታውን አጨልመውበት የነበረበት ሁኔታ ነበር ማለት ነው። አሁን ግን ያው ሁሉ ነገር እንትን ብሎ የኢትዮጵያ ምን አደረገ ፋኖ እና ፋኖ ተፈጠሩ ማለት ነው። እና በመሳሪያ ነው የምንፋለን ብሎ እንግዲህ በሚገባው ቋንቋ ለመጀመሪያ ጊዜ በአራቱም ክፍለ ሀገር የተንቀሳቀሰበትና በአጭር ጊዜ ውስጥ ደግሞ አንድነቱን በማጠናከር ክንዱን ያሳየበት ሁኔታ አይተናል ማለት ነው። ከአሁን በፊት የብልጽግና የሚባለው በተናጠልም ሆነ በአጠቃላይ አዲስ አበባ ተቀምጦ ፌደራል መንግስቱ ማለት ነው ብዙ ስብሰባዎችን ያደርጋል፣ ብዙ ስብሰባዎችን ያደርግ ነበር ማለት ነው። ያ ስብሰባ በሙሉ የሚነገረው ተመሳሳይ ነው፣ ከጭንቀቱም ጋር የተያያዘ ነው ወዘተ ወዘተ። ግን እንዳሁኑ ደግሞ አሁን እንዳልከው ባህር ዳርም ሆነ ራሱ በፌደራል መንግስቱ በሚሰበስበው ስብሰባም ሆነ በፓርላማው በምክር ቤቱ ሳይቀር ሁሉ ነገር የተሰነጣጠቀበትና የፈረሰበትና የፋኖ እንቅስቃሴ ህዝባዊ ነው፣ የፋኖ እንቅስቃሴ እንትን ሌጂትመሲ የሆነ ጥያቄ ነው እና ለምንድን ነው ይሄ ጥያቄ በስነ ስርዓት የማይፈታ የሚል ኮንፍሮንቴሽን ከራሱ እየተነሳበት ነው ማለት ነው። እና ይሄ ሁሉ የሚያሳየው ምንድን ነው? የመሳሪያ መብዛት አይደለም፣ የቦምብ መብዛትም አይደለም፣ የኔ ያልጦራለይ ብሎ መሞካሸትም አይደለም። በእውነቱ ከሆነ የህዝብ ልቦና ስነ ልቦና እና የህዝብ ደግሞ አመኔታ ያላገኘ ማንኛውም መንግስት ሊወድቅ የሚችል መሆኑን ነው እያየን ያለ ነው። ከዛ ደግሞ የዲፕሎማሲውም ተባለ ካሁን በፊት ደግሞ የተለያዩ በዓለም አቀፍ ደረጃ ያሉ እንትኖች የማስ ሚዲያዎች ሁሉ አልተናገሩም። ስቴት ዲፓርትመንት ጭጭ አለ፣ ዩሮፒያን እንደዚህ ሆነ ምናምን እየተባለ አይደለም እንዴ? ምን እንትን ምን ለነበር ፍራስትሬት አድርገ ምንነጋገር የነበር ግን ያኔ ድሮ ጀምሮ በዚህ መድረክ ስንጫወት ማለት ስንወያይ ምን እንል ነበር? ተወደደም ተጠላም በአገር ቤት ባላንስ ኦፍ ፓወር ካላስተካከልና በዓለም አቀፍ ደረጃ ደግሞ ሊሰማ የሚችልበት ሁኔታ ካላስገደድክ ለምን የምታደርገው ነገር የለም አይደል? ስንገኝ ነበር ዛሬ ዛሬ ትጥቅ ትግሉ ገፍቶ ጥይት ማጮት ሲጀመረና በአራቱም ማዕዘን ስርዓቱን የሚያናጋ ፋኖ ሲፈጠር ብዙ ማውራት ጀምሯል ማለት ነው። እና ፋኖቹን ገብቷቸዋል ደግሞ ደጋግሞ እየተናገሩ ያሉት ምንድነው? አሁንም እኛ የመጨረሻ ግባችን መንግስት መገልበጥ ነው፣ ስርዓቱን መገልበጥ ነው እያሉ ነው። ስርዓቱን መገልበጥ ነው እያሉ ነው። እንደገና ከከተማ ውዝድሮ አደረገ የተባለው ሙሸት ነው። ውዝድሮ ማድረጉን ግን አሁን ቢያንስ በእንትን ባህር ዳር እና ጎንደር ላይ ስብሰባ ማካሄዱ ራሱ ለሱ ትልቅ ነገር ነው። ምክንያቱም ትናንት ታጥቶ የነበረው ከተማ ዛሬ ገብቼበታለሁ ብሎ ለፕሮፓጋንዳ ፍጆታ ብቻ ስለሚጠቅመው ማለት ነው። ከዛ በተረፈ ግን ደግሞ ተደጋግሞ እንደተነገረው በግልጽም እየታወቀ በመሆኑ የኢትዮጵያ ሕዝብ በውጭም በውስጥም ይህን እንቅስቃሴ ደግፎታል። ማስ ሚዲያዎቹም በተለይ ሶሻል ሚዲያውም ያው በተናጠል ቢሆንም ቁሉ ዶሚኔት እያደረገ ነው። መንግስት ነኝ የሚሉ ያገዛዙን እንትን እያሉ ነው። ሶ ምንድነው ባጭሩ? አዎ አሁን የደረሰበት ሁኔታ በእውነቱ እንትን መንግስት አገዛዙ የተፈረከረከበት ከምክር ቤቱ አንስቶ እስከ ፓርላማው ድረስ ከዛ ደግሞ የክልል እንትኖች ምንድነው ፕሮስፐሪቲ ፓርቲዎች ነን የሚሉት ሁሉ በሙሉ የተፈናቀሉበትና የመንግስት ፍርሃት ደግሞ በመተኩ በፋኖ ተይዞ ፋኖ ደግሞ ከህዝቡ ጋር ሆኖ ህዝባዊ እንትና አስተዳደር እየመሰረተ እየሄደ ያለበት ሁኔታ ነው የምናየው። ለማታ አመሰግናለሁ።
በጣም ጥሩ አቶ ንጉሴ። አሁን መለሰ መጥቀስ እንደፈለገው አገዛዙ ቀደም ሲል በከተሞች ማንኛቸው ህዝባዊ ስብሰባ በሚያደርግበት ሰዓት በካድሮቹ ተመጣው የሚናገሩን ሰዎች ተመጣው የሚናገሩበት አርእስት ተሰጥቷቸው ከዛ ውጪ የማይሰማበት የተመረጡ ሰዎች ብቻ ተናግረው እንደ ሁሉ ሰው እንደተናገረው ተደርጎ የሚቆጠርበት ዘበንና ድርጅታዊ አሰራር የነበረበት ነው። አሁን በትናንትና በተለይ በባህር ዳር ዋንዳ ከተማ በተካሄደው እንትን ላይ ህዝቡ ለመሆኑ እናንተ የህዝቡን ጽሁፍ የምትሰሙት ምን ያህል ሰው ሲሞት ነው? መሞት አለበት እናንተ ሰማችሁ ለማለት ለመሆኑ እናንተ እያላችሁ አይደለም እንዲህ መከላከያ የምትባሉ ሰዎች ከአዲስ አበባ ከባህር ዳር ወደ አዲስ አበባ ህዝባችን እንዳይገባ የተከለከለው የት ነበራችሁ የሚለው የህዝብ ብሶት በአደባባይ እዛ ውስጥ ካድሬ የመለመለው ቃል ሳይሆን የሚወጣው የህዝብ ብሶት ነው። ይሄ በራሱ አገዛዙን በባዶ ሜዳ በጠላት ሜዳ ላይ ራሱን አጋልጦ እየተዋረደ ያለበት መድረክ አይደለም ወይ? አቶ ንጉሴ
አትከፍል። ይሄ ምን ያስታውሰኛል? በደርግ ዘመን ኢያፓ እንደ ሁኔታው በየከተማው ነፃ የወጣ አካባቢ የሚባል ነበር እና ነፃ የወጣ አካባቢ የሚታወቁ የደርግ በወቅቱ አጠራር ትክክለኛ አጠራራቸውና ስማቸው ባንዳዎች ነበሩ። ባንዳነታቸው ምንድነው? በድብቅ ሰው ተኝቶ በመታሰሩበት ሁኔታ ያለውን እየወሰዱ ያስይዛሉ፣ ያስገድሉ የነበሩ ናቸው። አንዳንዶቹ ከድርጅቱ የከዱም ነበሩበት። በወቅቱ አሁን አንዳንድ ጊዜ ካድሬዎች መጥተው ንግግር በሚያደርጉበት ጊዜ የአገዛዝ ማለትም የደርግ ካድሬዎች መጥተው ንግግር በሚያደርጉበት ጊዜ ምን ያህል ማሾፍና መቀለድና መሳቅ እንደነበረ አስታውሳለሁ። እኔ ራሴ በነበርኩበት በኢቨን በኳስ ሜዳ ስብሰባ በነበረበት ወቅት በኳስ ሜዳው ስብሰባ ላይ እንዴት እንድንቀልድባቸው እንደነበረ አስታውሳለሁ። አምባገነኖች የመጨረሻ ራሳቸውን ክበው የጨረሱ መጨረሻው ምንድነው? በዛን ሰዓት ማድረግ የሚችለው ለማሳየት የሚያደርገው ነገር ምንድነው? ከውስጣችን አንዱን አውጥቶ መግደል ነው። ይሄን እንደሚችሉ ይታወቃል። አሉትም አላሉትም መግደሉ ትግሉን እንደማያቆመው ደግሞ ያውቃሉ። እስከ መጨረሻው ድረስ እንደዛ አድርገው የኢያፓ አባላት እያሉ ያጠፉ የነበረበት ሁኔታ ይሄ ነው። ቅድም አሁን በመጣሁበት ሁኔታ ገልጸን ይሄ በአማራው አካባቢ ማለትም በአራቱ ክፍለ ሀገር በሸዋ፣ በወሎ፣ በጎንደርና በጎጃም አካባቢ ላይ እስቲ ማን ምን የመሰለ ማን የሾመው አምባገነን ነው እዛ መጥቶ አፉን የሚከፍተው? ትንሽ አፍራት የለውም? አውቀው ውስጣችን ያሉ ካህዲዎች ራሳቸው ሸሽተው በሄዱበት ጊዜ ስለአገዛዙ መስበር ምን ማለት ነው? እስከዛሬ ድረስ በመሳሪያ ስትመጣ በመሳሪያ የመጣህበትና እነሱን በሚገባቸው ቋንቋ ማነጋገር የሚለው ደግሞ ምንድነው? ራሳቸው አሁን ፋኖት ይነሳና ለፍትህና ለህዝብ እኩልነት ለነጻነት ሲነሳ ይሄን ያህል መታገል ከጀመሩና የፋኖ አቀጣቸው ትምህርት ቤቶችን ህዝብን መግደል ከጀመሩ ከዛ በፊት ሸኔና ኦነግ ብልጽግና የኦሮሞ ልዩ ኃይል የሚባለው አማራውን ሲገድልና ሲያስወጣ ራሱ አማራው ግዛት ድረስ መጥቶ ያን ሁሉ ሲያደርግ አገዛዙ ፈቃድ ባይኖረው ኖሮ እውን ይሄን ሁሉ ያደርግ ነበር? ይሄንን ቀላል ቀላል የሚታወቅ እውነትን መመለስ የማይችሉ መሆናቸውን ተረድተናል። በሁለተኛ ደረጃ በውስጣቸው ያሉትን ሁሉንም ያቋቸዋል። ብልጽግና አማራ ብልጽግና በአዴን ነው ምንም ኮንትሪ የመጣበት ነገር እኮ የለም። በአዴን የሆነ ምንድነው ታፔላ ወይም ደግሞ ማሊያ መቀየር ዛሬ የዚህ ቡድንን በልጅነት ኳስ ቡድን ታቋቁምና የተወሰነ ገንዘብ ተሰበስብና ገንዘብ ተሰብስቦ ስድስት ሆነ ነው ኳስ ለኳስ ለማለት ነው። ከዛ በኋላ ገንዘቡን እንደምንም ይጣፋል ወይ ደውነ አንድ ማሊያ ተሰብስቦ አይወጣ ስንት ቀይርና እንደገና ደግሞ ተዞራለ። ዘ ሴም ፒፕል የታወቀ ነው የአዲስ ቡድን ነው ተብሎ ተደረገ ገንዘብ ይሰጣዋል። እንደዛ ያደረግ እነዚህ ግን አሁን ባለንበት ሁኔታ አማራው እስከዛሬ ድረስ ሲበደል ካለህበት ከተማ ዘመድ ለመጠየቅ አዲስ አበባ መሄድ አትችልም። ወለጋና ሌላ ቦታ ያለውን አማራ ውጣ እየተባለ ሲገደል በነበረበት ሰዓት ምንም ነገር አፍንጫ ተራቸው ተዘግቶ አሁን የኢትዮጵያ መከላከያ ጦር የሚሉት አላቸው። አሁን የኢትዮጵያ መከላከያ ጦር በሙሉ የተመሰረተው በኦሮሞዎች ብቻ ነው አይደለም? አማራዎች የሉበትም? ራሳቸው ባመጡት መሳሪያ ራሳቸው ናቸው ቢመጡት። አሁን አማራ መከላከያ ጦር ሄደህ አማራ ሀገር ይድና ግደል ብትለው ይገላል? ይሄንን ጦር በወለጋ ውስጥ ሰላም ለማስከበርና የሚፈናቀሉና የሚሄዱ ሰዎችን ተጠቅመህበታል? ማፈናቀሉን አፈናቅላቸው የፈለከውን ብለህ አፈናቅላቸው። ለምንድን ነው ትደርላቸው የነበረው? ለምን ነበር ታሳድዳቸው የነበረው? ለምንድን ነው አብታቸውን የዘረፍከው? ያንን በደገፍ አይደለም ማፈናቀልም የለባቸው ሀገራቸውን በሀገራቸው ነው ይኖሩ። ከራስ ካሳር እስከ ሶማሌ እስከ ኬንያ ጦር እስከ ኬንያ ወሰን ድረስ ከጋምቤላ እስከ ጅቡቲ ድረስ የኢትዮጵያ ህዝብ መኖር ይችላልና ይሄ ነገር የማይሰራበትና የሚሆንበት ምክንያቱ ይሄ ነው።
በጣም ጥሩ። አዎ እንግዲህ በአጠቃላይ ይሄ አገዛዙ ሌላው ደግሞ የሚጋለጥበት መንገድ ምንድነው? የሰሜኑን ያገራችንን ክፍል ተመልሼ ተቆጣጥሬ ያለው ያስተዳደርኩኝ የሚለው ሁኔታ ሳይሆን ራሱ በራሱ በተበሰበው በራሱ በሚያነጋግረው ህዝብ አቋያ ራሱን ይያጋለጠ ለተከታዮቹ ራሱ ምንድነው አመች ሁኔታን የሚፈጥር ሳይሆን የሚያበረግግ ነው። ምክንያቱም መከላከያ ነው ምስብሰባውን የሚተበስበው። እነዚህ ደግሞ ታማኝ ሎሌዎች ከዛ ፈርጥጠው ይወጡ እንደነ ሰማንጉስ ጥሩ የማታሰሉ አይነቶች ሰዎች በካድሬ በመከላከያ እየተጠበቁ በራሳቸው ተመልሰው ሄደው ወደፊት እንደማያስተዳድሩ ይያወቁት የመጡበት ሁኔታ ነው። ህዝቡ ደግሞ እነኚህ ሰዎች አሁን መጥቶ ቢመጡ የነሱ አስተዳዳሪ መሆን እንደማይችሉ በግልጽ እየተነገረ ያለበት ሁኔታ ራሱ አገዛዙ ያ ክልል የሚባለው የአማራ ክልል የሚባለው ከዱ ማምለጡን ዲክሌር ያደረገ አይደለም ወይ? መለሰ በዚህ ላይ አሁን ለምሳሌ ፍኖተ ሰላም ላይ በተደረገው ስብሰባ ምንድነው ያሉት? ራሱ በስብሰባው ላይ የወጣው ህዝቡ ሲናገር ያገዛዙ የመከላከያ ተወካዩ ንግግር ካደረገና ከጨረሰ በኋላ ህዝቡን ሲጠይቅ ምንድነው ያለ? አንድ ሽማግሌ ተነስተው ህዝቡን እስቲ ከዚህ ውስጥ ከተሰበሰባችሁ ጽፍ ማን ነው ፋኖ አሏቸው። ማን ነው ፋኖ ያልሆነው ነው እንጂ መጀመሪያ ጥያቄያቸው። ማን ነው ፋኖ ያልሆነው ሲል ማን ነው እንጂ ላላውቅ ጥንቅቅ ያላደረህ። ሁለተኛው ጥያቄያቸው ማን ነው ፋኖ ከዚህ ውስጥ ሲላቸው ሁሉም እንጂ ነው አወጣ። አሁን መለስ ብለው ይሄንን የወታደር ተወካይ ታዲያ አሁን እዚህ ላይ ሲሁን ታዲያ አሁን አሸባሪው እናንተ ናችሁ ወይስን ህዝቡ? ይሄንን በራሱ ስብሰባ ላይ ሲነገረው አገዛዙ በአጠቃላይ ይሄንን ክልል ማጣቱ አይደለም ወይ? አጥራ አድርገ ነገር ወደሚቀጥሉ ጥያቄ ከመሄድ አይደል?
አጥቷታለኮ ግን ያልሞት ባይተጋለ ነው እስከመጨረሻው ቁጣው እስከሚጠፋ ድረስ ያው ቢያንስ ይያወራ ይቆያል ማለት ነው።
አዎ እንግዲህ ያ ነው እና በአጠቃላይ አገዛዙ ሌላኛው ወታደራዊ ሂደቶችን አጠጋግን እንድታዋቸው ነው። ለአምስት ደቂቃ በላይ አልሰጣችሁም ለሁለታችሁም ሁለት ሁለት ደቂቃ ነው እንዳንረዝ። የምክትል ኢታማዦር ሹም ሰሞኑን አገዛዙን ከፍተኛ መኮንኖች ሰብስቦ እውነቱን ንስሐ የገባበት ሙዛዜ ተናገረ የሚባል ወሬ እየተናፈሰ ነው ያለው። መናፈስ ብቻ አይደለም በመሬትም እንደሚታየው እርግጠኝነቱ እንትን ያለ ነው እና ክልሉን በቅርብ ጊዜ ማጣታችን የማይቀር የሆነ ነው የሚል በመኮንኖቹ ላይ ከፍተኛ ሪፖርቱ ከመጣለት ሪፖርት ለተሰበሰቡ ሰዎች ያወጀበት ሁኔታ ነው ያለው። ይሄ ብቻ አይደለም ሰሞኑን በከፍተኛ ደረጃ ሰለጠኑ ተብለው የተሰማሩት ቀይ ቦኔት ለባሾች ገና ሳርፉ ልክ ከዚህ በፊት በጎጃም አካባቢ ተራራው ላይ በሄሊኮፕተር እንዳረፉት ወዲያው ሄሊኮፕተር ተነስተ ሳትሄድ እንደተማረኩት አሁንም ይሄኛው መማረካቸው ከፍተኛ ድንጋጤን ወታደር ውስጥ የፈጠረበት ሁኔታና በተለያየ መልኩ ባህር ዳር ውስጥ ባለፈው አስተሳሰብ እንደሆነ 6 ቦምብ በተመሳሳይ ቦታ ያገዛዙ ኮማንድ ኮንትሮል ሴንተር አለበት በሚባለው ወና ሀፕን ሲያደርግ ሽብር የፈጠረበትና አገዛዙ በነጻነት የማይንቀሳቀስባቸው ከተሞች እንደሆኑና ወደፊት ተመልሶ በዛ አካባቢ የሱን የብልጽግና መዋቅር መስራት የማይችልበት ሁኔታ ሁሉ እየታየ ነው የሚባል ሁኔታ አለ። አቶ ንጉሴ ይሄ በወታደራዊ እይታ ሲታይ ፋኖ ህዝባዊ ስርዓት እየገነባ ይሄደና ህዝቡ ራሱን ያስተዳደረ ኦሬዲ ህዝባዊ ስርዓት እየመሰረተ ነው ያለው። አገዛዙ ይሄንን ህዝባዊ ስርዓት ለማፍረስ በሚሄደው ጦርነት የህዝቡ ዝግጁነትና ደግሞ ለመዋጋት የተዘጋጀበት ሁኔታ ነው ያለው እና ይሄንን ስታዩ የኃይል ሚዛኑን ስታዩ ወዴት ይያደላ ነው ስለስላለ ራካይ
በሁኔታው ሙሉ ለሙሉ በዋናው ጥያቄ ስካውን ድረስ የተነበረ ነው። የፋኖ ኃይል እና ተቀላላ የተቃውሞ ኃይል እስከዛሬ ሁሉ በደል እየተቀበለ የተነበረ ነው። ነገር ግን አሁን ተነስተው ሲነሳ ደግሞ አመረሮ ነው የተነሳው። እስከመጨረሻው ነው የተነሳው። ላለፉት የደርጉ ተቆጥሮ ባሉ የደርጉ ራሱ 17 አመት የወያኔው 30 አመት አሁን ተቀላላ ወደ 50 አመት የተጎሳቆለ ህዝብ ነውና ወዴትም አይመለስም። አሁን ወታደሩ አካባቢ የሚሞከረው ሙከራ በሙሉ ምን አድርገህ ነው ይሄን ህዝብ ወደ አንተ እንዲመለስ እንዲፋሳልል ልታደርግ የምትችለው? ወታደሩ መስ የለው። ከወታደር ደግሞ ይሄ የሚጠበቅ ነገር አይደለም። ወታደር የሰለጠነው የተወሰነ ወታደር ቢሰለጠና ደግሞ ወታደር እንዴት እንደሚሰለጠና ካደረ ለመግደል ወደ ደግሞ አንዳንድ ቦታ አስተዳዳሪ የሚሆንበት ምክንያት ደግሞ መውጫና መግቢያው ሲታጣ የምታደርገው ነገር ነው እና ህዝብ አንድ ካልሆነልህና አንድ የሆነን ህዝብ ውስጡ ገብቼ አመሳዋለሁ ማለት ተከላላ ህዝቡን አጠፋዋለሁ ማለት ነው። አሁን ልክ እነሱ እንደጀመሩት ህዝቡን ሊነሳባቸው የሚያደርገው በሌላ በኩል እኔ መናገር የምፈልገው ምንድነው ይሄ በአማራው አካባቢ የተደረገ ያለው ሁኔታ ሌሎች ባዶ ክፍተት አግኝተው ተነስተው የፋኖ አጋር እንዲሆኑ ይረዳቸዋል የሚል ነው እኔ ማለት።
እንግዲህ በሁለት በአንደኛ ደረጃ ይዘነው ያለውና ወልዲዝ እንደምናደርገው የምናየው አረስታችን ተነጣጥረን ከመልታገል ባንድነት ከመንገደል ባንድነት ቆመን እንታገል የሚለው አረስታችን ነው። በዚህ ርዕስ ዙሪያ ምንድነው በሰሜኑ የሀገራችን የህብረተሰብ ክፍል በተለይ አማራ ተብሎ በተፈርጆ በማንነቱ እየተረሸነ እየተገደለ እየተፈናቀለ በጅምላ እየተቀበረ ያለ ህብረተሰብ በጅምላ አልገደልም በማንነቴ መሞት የለብኝም ተፈጥሮ በሰጠኝ ምድር ላይ በነጻነት መኖር መብት አለኝ በሚል የመጨረሻ ነፍጡን አንስቶ ለራሱን የመከላከልና የህልውና ትግል ያደረገ ባለበት ሁኔታ ላይ እንገኛለን። ይህ ያለ የትግሉ ሂደትም አሁን ሁላችንም ለምናቀው ያለበት ደረጃ ላይ እንደሆነ እናውቃለን። ግን ይሄንን የትግል ሁኔታ ይሄንን መከራ ስቃይ ለመላው የኢትዮጵያ ህዝብ ላይ እየጫነ ያለው ስርዓት እንደሆነና ይህ ስርዓት ደግሞ መወገድ እንዳለበት በሰሜኑ ያገራችን የግስፈል ብቻ ሳይሆን በመላው ኢትዮጵያ ያለ ኢትዮጵያን እንደ ኢትዮጵያ አብሮ መኖርን ኢትዮጵያን እንደ ሀገሩ ኢትዮጵያ የማንነቱ መገለጫ የሆነችው የህዝባችን በሙሉ የዚህን ስርዓት አስከፊ ሁኔታ በመገንዘብ ሊወገድለት እንደሚገባ በተለያየ መልክ ራሱን ሲገልጽና ሲታገለው እንደኖረ ሁላችንም እናስታውሳለን። እና አሁን ደግሞ ትግሉ ሰፍቶ አድጎ ሲመጣ ሁልጊዜ እንደምናውቀው የትግሉ ጎምርቶ የድል ተስፋ በሚያሳይበት ሰዓት አንዳንድ የስርዓቱ አገልጋይ የነበሩ ሎሌዎች ራሳቸውን በመቀየር እንደገና የስርዓቱ ታጋይ እየሆኑ በመምጣት ትግል አገንታሪዎች፣ ድል መንታሪዎች አሁንም ብቅ ብቅ እያሉ እንደሆነ ይታያል። በተለይ ሰሞኑን በሰፊው የኢትዮጵያ ህዝብ ትግል ላይ ከፍተኛ ሸፍጥ ሲሰራ የነበረ እንደ አንዳርጋቸው ጽጌ የሚባል ጋንት ሰሞኑን እያካሄደ ያለውና እንደገና የፋኖ መሪነት ራሱን ለማቅረብ ሶምሶማ እየሮጠ ያለውን ግለሰብ እንዴት ነው የምናየው? እሱ ብቻ አይደለም፣ ሌሎችም አሉና እንሄድባቸዋለን። እስቲ ስለዚህ ግለሰብ አቶ ንጉሴ።
በጣም ጥሩ ነው። አንዳርጋቸው ጽጌ እንግዲህ በራሱ ከራሱ አንደበት ሁሉም እንዳይቀርበት ነው። ኢህአፓም ነበር ኢሰፓም ነበረ ምንድን ያልሆነው እና በሁሉም ቦታዎች ላይ እየሄደ የራሱ የሚፈልገውን መጽሐፍም ይጽፋል። ኮት እንዲደረግለት የሚጽፋቸው መጽሐፎች አሉ። ትግል በማኮላሸት እና የታጋዩን ህዝብ ሞራል ከመግደል ውጪ አድርጎ ማያውቅ ሰው። በቅድሚያ ተዚራችሁ እንደሆነ ወያኔ እንደገባ ከማዘጋጃ ቤት ውስጥ ወጥቶ እንደገና የሚኖርበት እንግሊዛዊ ዜግነት አለኝ ይላል። ወደ እንግሊዝ ተመልሶ ከዛ በኋላ የህዝብን ኢዲያዝ ከታስታውሱ እንደሆነ በወያኔ ጊዜ ኢዲያዝ ከተመስርቶ ከኢዲያዝ በኋላ ደግሞ በኢህአፓ ሰብሳቢነት ማለት ነው ከተመሰረተ በኋላ ከዛ ኢዲያዝ የሚባለው ሲመሰረት እነ ብርሃኑ ነጋ የራሳቸውን ድርጅት ሲመሰርቱ ከዛ ቀስ ብሎ ከነሱ ጋር ተቀላቅሎ የመጨረሻ የነበራቸው ድርጅት አለ። ወደ እንትን ከመቀየራቸው በፊት ወደ ኢዴማ ግንቦት ሰባት የሚል ድርጅት ነበራቸው። በግንቦት ሰባት ውስጥ ተሳትፎ በማድረግ የትጥቅ ትግል ኤርትራ ድረስ ሄጄ ጀምሬያለሁ በሚል የመሳሰሉትን ነገሮች ሲያወናብድና ህዝብን ከትግሉ የሰውን ገንዘብ በሙሉ እየሰበሰቡ ለትግሉ ለሌሎች እንዳይደርስ በስግብግብነት ለራሳቸው ወስደው ህዝብን አወናብደው ከኤርትራ በአንድ ጊዜ በጎምጎፋ በኩል እንዴት እንደሄዱ በማይታወቅ እዛ ደርሰን ጦርነት ጀምረናል ብለው ህዝብን ያወናብዱ የነበሩ ሰዎች ናቸው። ከዛ በኋላ ኢሳት የሚባለውን ድርጅት መስርተው ከኢትዮጵያ በስደት የሚወጡትን ጋዜጠኞች በሙሉ ኦልሞስት 100% ማለት ይቻላል በተቻላቸው መጠን ለመመልመል አለበለዚያ ኒውትራላይዝ ለማድረግ ምንም ነገር እንዳይሰሩ ለማድረግ እንደመጡ ነው። ብዙዎቹ ስራ የላቸውም እዛ ውስጥ እንዲቀጠሩ እያደረጉ የተወሰነ ገንዘብ በመደጎም አለበለዚያ አባል እንዲሆኑ በማድረግ የሰሩትን ሻጥ ሁሉ እናቃለን። በመጨረሻ በቅርቡ ደግሞ ተመልሶ በወያኔ ጦር አቡ ጀሃል ምናምን ተብሎ ከሌላ ቦታ አፍነው ከወሰዱትና እስር ቤት ከከተቱት በኋላ አገዛዙ በነፃ ለቆኛል ብሎ ይሄ የኦሮሙማው አገዛዝ ነፃ ለቆት በነፃነት እየኖረ ከዛ በተደረገው እርምጃ ላይ ደግሞ አንድ በጻፈው ጽሑፍ ላይ በጻፈው መጽሐፍ ላይ ምኒልክ ከብቶችን ዘርፎኛል ብሎ የተናገረ ሰው ምን ለማለት የማንን ከብት ስንት ከብት ነበራቸው? 90,000 ከብት የት ጋር ነው ከብቶቻቸው የነበሩት? ራሱን ከሰው ከነሱ ጋር ለማመሳሰል እና እነሱ የሚያወግዙትን ይሄ በዓለም በጥቁር ትግል ላይ የሚታወቀውን ንጉስ ስም ለማጠልሸት የተጠቀመ ሰው ነው። አሁን እስቲ መጥቶ ቪዛ ሲሰጡኝ ቪዛ የሚሰጡኝ ማለት ነው የሚመቱልኝ ሰዎች ቪዛቶች ታውን የሚሰጡልኝ ሰው ይባላል አውሮፕላን ማረሻ ላይ ሳያስታርቁን መሄዶ ነው እንዴ ብለው ጠይቀው ራሱን የሚያሞካሽ ማንና ማንንም የሚያስታርቀው የት የሚያቀውን የፋኖ ትግል ነው ሄዶ የሚያስታርቀው። አሁን ግን ውጭ ወጥቼ በዲፕሎማሲው በሁሉም መስክ ትግሬን ጀምራለሁ ፋኖንም እመራለሁ እና ይሄ የሚደረገው ነገር አሁን ለምሳሌ በአሁን ባንድ በዩቲዩብ ጣቢያ ላይ ቀርቦ ያደረገው ቃለ ምልልስ ወደ ከመቶ ከሁለት መቶ ሺህ ሰው በላይ ማየቱ ራሱ በጣም ነው የገረመው። በእንደዚህ አይነት በውጭ በኩል ስላለው የውጭ በውጭ ሀገር ያለውን የፖለቲካ ሁኔታ ወደፊት እናገርበታለን። ለራስ ጥቅም ለመፈጸም የሰራሁት ኮንዶ ይሄድብኛል ስለዚህ እጅ እንትና ያደርግም ወይም ደግሞ ይሄንን ልገዛ አስቤያለሁ በኪራይ ይቀርብኛል የመፈጸምን የሚያደርግና በዳያስፖራ ኢትዮጵያ ሲሄድ ደግሞ አላዋለው ባይ ምናምን የሚያደርጉትን ስለነሱ ብዙ ምን እናገረው ነገር ይኖርናል። እነሱ በትግሉ ላይ የሚያደርጉት ቅንጣት አክራፍቷቸው የለም። ለነገሩ ከዚህ ቀደም ታስታውሱ እንደሆነ ይሄ ኮሎኔል ገና መጀመሪያ ላይ እንደመጣ ሙሴ ምናምን ተብሎ አፍቲካፈትለት በነበረበት ወቅትና እኛ ብቻ ተቃዋሚ በነበርንበት ወቅት የተደረገው ላይተነ ሁሉም ህዝብ ሄዶ አጎንብሶ እንደ መንጋ ሲግበሰበስለት አይተናል። ከውጭ መብት ያለበትና ማንነቱን እንዳይረዱ ፈልገው አብዛኛዎቹ የሰሩትን ስለምናቅ ነው። ስለዚህ በአሁኑ ሰዓት ልክ አንዳርጋቸው ጽጌ ይሄንን ሁኔታ ወደ ኋላ ለመመለስና ለማደፍረስ ህዝብ የሚሰጠውን ገንዘብ መልሶ ወደ ራሱ ሊያዞር የፋኖን ትግል ለማኮላሸት በየቴሌቪዥን ጣቢያው እና በዩቲዩብ ጣቢያዎች ላይ መምጣት ጀምሯል። የምንጠይቀው አብዛኛዎቹ ምንድነው እነሱ አይነት ሰዎች የሚቀርቡበትን ጣቢያዎች ቦይኮት ማድረግ። ምክንያቱም ከዚህ በፊት አይተነው ካሁን ወዲያ የማንማር ከሆነ ድንጋይ ያደናቅፋል። ሁለተኛው ያደናቅፋል የመጀመሪያ ያደናቀፈ ድንጋይ ሁለተኛ ሲያደናቀፈ ድንጋዩ አንተ ነህ ተብሏል። ይሄ እንዳይደርስባቸው ከፈለጉ በትክክል መስራት አለባቸው አብዛኛዎቹ ይሄን እንደሚያደርጉት ማለት ነው። በሌላ በኩል ደግሞ ሌላ በእንደዚህ አይነት ከተሰማሩትና እስካሁንም ድረስ የራሱን እንትን የሚያደርገው ሌላው ልደቱ አያሌው ነው። ልደቱ አያሌው ከኢሃፓ ያሉትን መፈክሮች ሁሉ እየለጠቀ የራሱ እያስመሰለ ምንም መሬት ላይ አንድም ነገር ሳይኖረው እሱም ልክ እንደዚሁ የሆነ ያልሆነውን እየዘባረቀ የሰውን ትግል ለማፍሳት የሚቦክር ሌላ ሰው ነው። እሱ አለ እና ሌሎችም አሉ። ሌሎችም በሂደት እየመጣን አሁንም ያሉትን ከማጋለጥ ወደ ኋላ አንልም።
በጣም ጥሩ። አዎ እሱ ነው። በተለይ የህዝብ ወገን ሆነው አሁን የሚታዩና የሚቆጠሩ የሚዲያ አካላት ህዝባዊ የሆነ ማስተንቀቂያ ሊሰጣቸው እንደሚገባና እነሱም ይሄንን ወዲያ ሊያውቁት እንደሚገባ ነው። የልደቱ አያሌውን ካነሳው የልደቱ አያሌውን የታሪክ እማያቅ ኢትዮጵያዊ የለም። በኢትዮጵያ የነጻነትና የዲሞክራሲ ትግል ታሪክ ውስጥ ላለፉት 40 አመታት ይህ ግለሰብ ከልጅነቱ ጀምሮ በዚህ ሁኔታዎች የተጫወተው ሚና አሰቃቂና እስከመጨረሻው ታይም አሁን እስካለንበት ሰዓት ድረስ በተቃራኒ ከህዝብ ጥቅም በተቃራኒ ቆሞ ሳያሰልስ እየተዋጋ ያለ አስመሳይ ከሃዲ ፍጡር እንደሆነ የኢትዮጵያ ህዝብ ያውቀዋል። እነኛ የሚዲያ አካላትም ይሄንን ሰውዬ እንደ ፖለቲካ ሊቅ እያሉ የሚያቀርቡት የራሳቸው ህልም እንጂ የኢትዮጵያ ህዝብ እንዳልሆነ ያውቁት ይገባል። ምህረትም አይደረግላቸውም ከእንግዲህ ወዲያ ከነዚህ ጋራ። ልደቱ አያሌውን የኢትዮጵያ ወዳጅ አድርጎ ወያኔ ሰሜኑን ክፍላችንን በወረረበት ሰዓት የሱን ሆቴል አይደለም የመዝናኛ ቢሮ አድርገው ሲጠቀሙበት የነበረ ይሄ ምንድነው የሚያሳየው? በዛ አካባቢ ለሚኖር ህዝብ የዚህን ግለሰብ ከዚህ አገዛዝ ጋር ያለውን ግንኙነት ቁልጭ አርጎ የሚያሳይ ይሄ እንግዲህ በአሁኑ ሰዓት የህዝብን አንድነት አንድ ሆኖ መታገል ምርጫ እንደሌለውና በተናጠል እየተነጠልን ከምንገደል አሁንም ቢሆን አንድነታችንን አጠንክረን ይሄንን አስቀያሚ ስርዓት ማስወገድ አለብን የሚለው ሁኔታ አንገብጋቢና የጊዜው መፈክር እንደሆነ መለስ እንግዲህ ይሄንን ካልን በተለይ ደግሞ ይሁን ባለንበት አሁን ሰዓት ላይ ትግሉ እንደዚህ በከፍተኛ ደረጃ በደረሰበት ሰዓት ላይ ብዙ ጎራ የተረበሸበት ሁኔታ ይታያል። አስመሳዮች ተረብሸዋል። ገልጣዮች አክራሪ ብሔረተኞች ተረብሸዋል። በከፍተኛ ተረብሸዋል። በዛው አንጻር ደግሞ ህዝባዊው ኃይል ልቡ ተደናግጧል። በቆራጥነት ቆመ። ለመሰዋት ወስኗል። የዚህን ህዝብ ደግሞ ትግል በመኞትና በተስፋ በሰፊው የሚጠባበቅ ደግሞ ሰፊው የህብረተሰባችን አካል አለ። በተለይ የሰፊው የዚህ የሰሜኑ ሀገራችን የአማራ ህዝብ የሚያደርገውን ህዝባዊ ትግል በጉጉት የሚጠብቀው የኢትዮጵያ ህዝብ በአብዛኛው ይህንን ትግል ለመቀላቀል ዝግጅት እያካሄደ እያሰበ ያለበት። በዛው አንፃር ደግሞ ፍራቻን፣ ስጋትን እና ሽብርን የለቀቀባቸው በተለይ የኦሮሞ አክራሪዎችና የትግሬ አክራሪዎች አካባቢ ከፍተኛ ውጥረት ተፈጥሯል፣ ጭንቀት ተፈጥሯል፣ የማይቀር ጭንቀት ደግሞ የሚቀራቸው ጭንቀት። ይሄ ያለ ከውስጥ ደግሞ የህዝብ ወዳጅ መስለው በየፓርላማውና በየክልላዊ አስተዳደሩ ትውስጥ ባንድ በኩል አገዛዙን ልክ እንዲያወገዙ ታስተውስ እንደሆነ ለማ መገርሳና አብይ አህመድ ኢትዮጵያዊነት መንፈስ ነው ብለው ሲመጡ ይሄንን ዛሬ 5 አመት ሙሉ ያካሄዱትን የጋኔላዊ ስራ በውስጣቸው አመቀው ነበር። ኢትዮጵያዊነት መንፈስ ነው ያለው። አሁንም ደግሞ እነኚህ ከውስጥ ያንን ጋኔላዊ እንትናቸውን አመቀው ፓርላማውን ላይ ተሰብስበው አገዛዙን ያወገዙ ያንን ያገዛዝ ስርዓት ለማስቀጠል የሚሞክሩ ግለሰቦች እንዳሉ ስማቸው መጥቀስም በትክክል ያስለሚያስፈልግ እንደነ ገዱ አንዳርጋቸው የመሳሰሉ ግለሰቦች ታሪካቸው አርፈው ቁጭ ማለት ሲገባቸው እንደገና ደግሞ አሁን የመጣውን ትግል ለመቀልበስ በሚያስመስል ደረጃ ያገዛዙን ስርዓት ለማስቀጠል እያደረጉ ያሉት ፖለቲካዊ እንቅስቃሴ እንደነም ታየው።
ኦኬ አመሰግናለሁ። እስኪ ወለዚህ ከመሄድ በፊት አንዳርጋቸው ጽጌ ስለሚለው ትንሽ ማለት ፈልጋለሁ። እና አንዳርጋቸው ጽጌ ያፓ ነበር ወይ ያፓ ከነበረው ወያኔ ሆኖ ለወያኔ እንዴት ማገልገል እንደሚችል እንግዲህ እንደሱ አይነት ስብዕና ያላቸው ሰዎች ነው ሊገነዘቡት የሚችለው ይሄን ነገር ማለት ነው። ለማንኛውም ያፓ ነበር ይሉታል እና ከዛ ወያኔ በገባበት ጊዜ የአማራ ህዝብ ከየት ወዴት ብሎ ወያኔን ለማስደሰት ብሎ ነው መጽሐፍ የጻፈበት ሁኔታ ነው። ያን እንግዲህ አማራ ነኝ ነው ያለው። ከዛ ደግሞ የአዲስ አበባ እንትን ከንቲባ ምክትል ከንቲባም እኮ ነበር። ፕሮፌሰር አስራት በታሰሩበት ጊዜ በተገደሉበት ጊዜ ይወዚህ አይደለም እንዴ? ኦኬ። ከዛ 1997 ዓመተ ምህረት ደግሞ በነገራችን ላይ ወደ ከትግራይ ነው ወደ ለንደን ሄዶ ለንደን ከእንግሊዞች ያው እንግሊዝ መንግስት ጋር እንትን ብሎ ወያኔን ከለንደኖች ጋርም ደግሞ በማገናኘት ደረጃ የተጫወተው ሚና ቀላል አይደለም። 1997 ዓመተ ምህረት ሂሮ ለመሆን ወያኔን ተጻረርኩ ብሎ ደግሞ እንደነኛ አይነት አድርባይ ሰዎች ብዙ ጊዜ ሰው መስማት የሚፈልገው ነው የሚናገሩ የተናገርነው ነገር ነገ ሊያሳጣን ይችላል ብለው እኮ ወደፊቱን ማያውቁ የዚህ አይነት በሽታና ባዝ ያለው ሰው ነው ማለት ነው። እና በ1997 ዓመተ ምህረት ታስሬ ወጣው ተደበደብኩ ብሎ አስወርቷል አይደለም። ወጣ። ከወጣ በኋላ ደግሞ በውጭ ድርጅት አቋቋመ። የ በ1997 ታስታውሱ ከሆነ ሁሉ ገፍቶ ከሄደ በኋላ በተከፋፈሉበት ጊዜ ጸረ አማራ ሆኖ ከነ ብርሃኑ ነጋ ጋር ማለት ነው እንትን ከነ ብርቱካን ጋር ባንድ ላይ ወገነ። የተቃወመው እንደማን ነው? በኢንጂነር ሻውል ይመራ የነበረው ማለት ነው። እና ይሄን ሁሉ የሚያደርግ ሰው ነው ያደረገም ሰው ነው። ከዛ ደግሞ ወደ አሜሪካ ከመጣ በኋላ ከነያፓ ጋር ወይም ደግሞ በጊዜው ደግሞ ህብረት ከሚባለው ኢትዮጵያ ከሆነ ወገኖች ጋር አይደለም አብሮ ቁጭ አለው ከነሆነ ጋር ነው ታስተውስ ከሆነ ዩሮፕስ እንትን የብርሃኑ ነጋ ያሉበት እሱ በትዝብት ተቀመጠ ተብሎ ራሱን እንደ ትልቅ ሰው ነው በሌላው መልኩ እንዲሳልለት የሚፈልገውና ይሄ ሁሉ ያደረገ ነው። ግን ሻቢያ ከጀርባ ሆኖ ያ ምንድነው አንድ እንትን አቋቁሞ ነበር ማለት ኦነግ እነ ብርሃኑ ነጋው እንትኑን አፍርሶ የሄደው የሶማሌ ምናምን ጸረ ኢትዮጵያ ልጅ ግን ከጀርባ በደንብ የሚዘውር የነበረ ሻቢያ ነበር። ይሄ ሰውዬ
ሲዳማን አውጪ ድርጅት
ሻቢያ ጋር እንደገና ደግሞ ገብቶ ምን እንዳደረገም አይተናል ማለት ነው። ይሄን ሁሉ ያደረገ ነው። አሁንም ሰውየው የስልጣን በያዘበት ጊዜ እንግዲህ ከእስር ቤት አወጣው ከእሱ ጋር ሰላምታ ተባብለው ምን ብለው እነሱ ጋር ወገንኩ ብሎ እንግዲህ እነሱ ጋር የዘመተበት ሁኔታ ነበር። እነሱ ከገቡ ጊዜ አንስቶ መታሰሩ ከሆነ በአማራውና በኦርቶዶክስ ላይ ማአት ግድያ ነው የተፈጸመው። ወለጋ ላይ ማአት ግድያ ነው በአማራ ላይ የሚፈጸመው የነበረው። ኦኬ ይሄ እንትን አሁን ሸገር ውስጥ የገባ ባለፈው ታስተውታላችሁ ብዙ ኢትዮጵያኖች በተለም የሄደው ወገኖቻችን የተጨፈጨፉበት እሱ ሁሉ ሲጨፈጨፍ አይቷል። እዛው ቁጭ ብሎ ነበር 17 የአማራ ልጆች ደምቢዶሎ ውስጥ ተጠልፈው ሲጠፉ ምን አለ? ኦኬ በወያኔ ላይ ጦርነት በማለበት ጊዜ ከዚህ ሰውዬ ጋር በለው ያድን ሌላ ነበር ይሄን ሰውዬ ዲፈንድ ያደረገ አለበሳልን ዛሬ ምን ተፈጠረና ነው እንትን የምንድነው ጎጃም ውስጥ ፍኖተ ሰላም ላይ በእንትን የምንድነው ድሮን ጣለ በዚህ ወጣው ብሎ ራሱ ያታለሉ የኢትዮጵያ ህዝብ ያታላጅና እነኚህ ሰዎች በእውነቱ በጣም አደገኛ ናቸው። የኢትዮጵያ ህዝብ መታለል የለበትም። ቅድማቶ ንጉሴ እንዳለው ደግሞ ፍሳት የሚለውን አቋም እንትን ብለው ኢትዮጵያ የሚል የለለ ጦርነት እየሄዱ የለለ የጦርነት ሜዳ ዘገባ እየዘገቡ ስንቱን እንዳወናበቱት እናውቃለንና ከዛ በኋላ ደግሞ ኢትዮጵያ ሁኔታ ተቀይሮ የቀድም ያልካቸው ሰዎች ለስልጣን በውጪው ሲታጩ እሱም ታጭ ተቆጭ አለ አብሮ እንዲቀመጥና እሱ ጋር እንዲሰራ መጽሐፍ ሲጽፍ እንደና አማራ አይደለም ያለ። ኦኬ በእንትን ስብሰባ አድርጎ አማራ አይደለም ብለ አይደለም የተሳለቀው ዛሬ አማራ በምን ሂሳብ ነው አማራ ተፈጥሮ ከአማራ ጋር ወገን የሚለን የሚለውን አርግመንት ሁሉ መቀጠልና ማስቀጠል ይቻላልና እነኚህ ሰዎች ተመልሰው መጥተው እንደገና ባደረጉት እንትን ባደረጉት በደል ጎዳና ሲያልፉ ዝም ምንል ከሆነ የኛ ነው ጥፋት የነሱ አይደለም ማለት ነው። ከዛ በተረፈ አንዱ አለ ማን ነው ገዱ አንዳርጋቸው ነው ያልከው እነምንምን ሆዋ የሚባሉት እነኚህ ሁሉ ተወደደም ተጠላም ላለፉት 40 አመት በኢትዮጵያ ውስጥ በአማራው ላይ ለተደረገው በደልና ስቃይና መከራ ሁሉ የመጀመሪያ ግንባር ቀደም ተጠያቂዎች እንደሚሰውች ናቸው። አሁን መጨረሻ ላይ ፋኖ ደግሞ አይመስሉት ሲመታቸውና በሚገባቸው ቋንቋ ማናገር ሲችልና ሁኔታው ደግሞ ባላንስ ፓወሪ ሊቀየር አንድ ቀን ሲቀረው መገልበጥ ያድርባው ጸባይ ነው። እነኚህ አድርባዎች እንግዲህ በየጊዜው እየተቀበል ማስተናገድ የለብንም። አሁን ትናንት አሁን እኮ ሌሎች እየመሰከሩለት ነው አንድ ማን ነው አሁን የምትለው ሰውዬ የቲም ለማ የሚባለው ውስጥ እኮ ነበር አይደል?
አዎ
ቲም ለማ የሚለው እነሱ አግለው ጣሉት። ኮያ ነገራል ወይየን ማስተንትባል አሁን ሳይድ ላይን ይዞ ላንዴም ለመጨረሻ ይሄን ልናገር ሲል ለድርድር የሚለውን እየገፋ ነው ማለት የፋኖ ለድርድር እንዲቀርብ ነው። እንደውም ድርድር ሲቀርብ በዛ 40 ኬጅ ለመምታት ሰውየው ደግሞ እየተዘጋጀ ያለበት ሁኔታ ስለሆነ እነኚህ ሰዎች አይቲም ከኢትዮጵያ በተለይ ፋኖ እነኚህ ሰዎች ታሪክ እያየና እየተከታተለ ማን ነው ጠላት ማን ነው ወዳጅ በሚለው ሂሳብ መቀጠል አለባቸው ባይና
ነው። አድማጮቻችን ተከታዩንና የመጨረሻውን ክፍል በሰኞ ነሐሴ 15 ቀን ምሽት ፕሮግራማችን እናቀርባለን።